የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 13 2016 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ኩታሬሽ ጥሪ ያቀረቡ።
We always guided by our principles, and our principles are related to the unity.
የሰማችኋቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ኢትዮጵያ የጅቡቲ የመጠጥ ውሃ አቅርቦቷን በአምስት እጥፍ ልታሳድግ ነው። ምላሽ ያላገኙ የትግራይ ክልል ተፈናቃዮች በድጋሚ ሰልፍ አካሄዱ የሚሉትና ሌሎች ዘገባዎችም በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ ቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገብ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ። በሶማሌ ላንድ ወደብ ጉዳይ የተወዛገቡት ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ጉቴሬሽ ጥሪ ስለማቅረባቸው፣ ኢራን እስራኤል ኢራንን ለማጥቃት ከመነሳቷ በፊት ከገባችበት ማጥ መውጣት ይኖርበታል ስለማለቷ፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን አራት የአፍሪካ ሀገሮችን እየጎበኙ ነው፣ ከአፍሪካ ዋንጫ ጨዋታዎችም አንዱን ይመለከታሉ የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያና ሶማሊያ ችግራቸውን በውይይት እንዲፈቱ ጉተሬሽ ጥሪ ያደረጉ። ኢትዮጵያ ከሶማሊላንድ ጋር የባህር በርን በተመለከተ የተፈራረመችውን የመግባቢያ ሰነድ ተከትሎ በኢትዮጵያና ሶማሊያ መካከል የተፈጠረውን ውጥረት በንግግር እንዲፈቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትናንት እሁድ ጥሪ አድርገዋል። የባህር በር የሌላት ኢትዮጵያ በያዝነው የፈረንጆች አዲስ ዓመት የመጀመሪያው ቀን በቀይ ባህር ላይ ወደብና የባህር በር እንዲኖራት የሚያስችል ነው የተባለው የመግባቢያ ስምምነት ከራስ ገዟ ሶማሊላንድ ጋር ተፈራርማለች። በምትኩም ኢትዮጵያ ለሶማሊላንድ እውቅና እንደምትሰጥ ቢነገርም ኢትዮጵያ ይህን አላረጋገጠችም። በሌላ በኩል አንድ የአፍሪካዊ አገር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸውና አምስት ቋሚ አባላት ሐሳቡን መደገፋቸውን ዋና ጸሐፊው ተናግረዋል። አድማጮች፣ ዝርዝሩ በዜናው ትንታኔ ክፍለ ጊዜ ይቀርባል። ካሜሩን ለህፃናት መደበኛ የወባ መከላከያ ክትባት መርሃ ግብር በመጀመር የመጀመሪያው አገር ሆነች። ይህንኑ ተከትሎ ጋቪ በሚል ምህጻር የሚታወቀው በድሆች አገር የህፃናት ክትባት ተደራሽነትን ለማሳደግ የተቋቋመው ጥምረት ዋና ዳይሬክተር ኦርሊያን ንጉየን በሽታውን ለመዋጋት በያዝነው ትግል አብይ ምዕራፍ የተመዘገበበት ታሪካዊ ቀን ነው ብለዋል። ለአጃንስ ፍራንስ ፕሬስ በሰጡት ቃል በወባ ክትባት ላይ በጣም ረጅም ለሆነ ጊዜ ስንሰራ ቆይተናል ያሉት ዳይሬክተሩ ለ30 ዓመታት ሲሰሩበት እንደቆዩ ተናግረዋል። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እንደዘገበው እንደ አውሮፓ አቆጣጠር በ2020 በዓለም ዙሪያ የወባ ህሙማን ቁጥር ወደ 241 ሚሊዮን ደርሶ የነበረ ሲሆን ከመካከላቸው 627 ሺህ ሰዎች ሞተዋል። በወባ በሽታ ምክንያት በብዛት የሚሞቱት ከሳህራ በታች ባሉ የአፍሪካ ሀገሮች የሚገኙ ህጻናት መሆናቸውን ዘገባው ጠቅሷል። ወባን ለመዋጋት በቅርቡ የተለያዩ የክትባት አይነቶች ተፈቀዱ ሲሆን ካሜሩን የምትጠቀመው ግላክሶ ስሚዝ ክላይን በተባለው የመድኃኒት ኩባንያ በተሰራው ክትባት መሆኑ ተመልክቷል። የኦክስፎርድ ዩኒቨርሲቲ የወባ ክትባትም በዚህ የአውሮፓውያን ዓመት መጨረሻ ላይ ጥቅም ላይ ይውላል ተብሎ ይጠበቃል። ሁሉም ክትባቶች በተደጋጋሚ መስጠት ያለባቸው ሲሆን በሽታውን ሙሉ በሙሉ እንዳይተላለፍ ለማድረግ አይችሉም። በመሆኑም ሰዎች ያልጋ አጎበሮች መጠቀምና ጸረ ወባ መድኃኒቶችን መርጨታቸውን እንዲቀጥሉ የሕክምና ባለሙያዎች አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን ለማጥቃት ከመሰባቸው በፊት ከገቡበት ማጥ ውስጥ ራሳቸውን በሚያወጡበት ሁኔታ ላይ ማተኮር አለባቸው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ ተናገሩ። ቃል አቀባዩ ናስር ካናኒ ዛሬ ሰኞ በሰጡት መደበኛ ጋዜጣዊ መግለጫቸው ላይ እንደተናገሩት በስልጣን ላይ ያለው የጽዮናውያን አገዛዝ በተለይም ወንጀለኛው ጠቅላይ ሚኒስትር በክልሉ ያሉ ሌሎች የኃይል ማዕከላትን የማጥቃት ከንቱ ምኞታቸውን ትተው ከገቡበት ማጥ ውስጥ ራሳቸውን ቢያወጡ ይሻላል ብለዋል። ይህ የካኒን አስተያየት የእስራኤል ጠቅላይ ሚኒስትር ባለፈው ሳምንት ኢራንን አናጠቃም ያለው ማን ነው ያጠቃን ነው በማለት የተናገሩትን ተከትሎ የተሰጠ አስተያየት መሆኑን አሶሲየትድ ፕሬስ ዘግቧል። ኢራንና እስራኤል ለአመታት በጦርነት ጥላ ውስጥ ሲጎናተሉ ቆይተዋል። ባለፈው ቅዳሜ እስራኤል በሶሪያ ዋና ከተማ በፈጸመችው ጥቃት የኢራን ልዩ ጦርና አብዮታዊ ዘብ የሚገለገልበት ህንጻ ሲወድም በትንሹ 5 ኢራናውያን መሞታቸውን የሶሪያና የኢራን መንግስት ዜና አውታሮች ዘግበዋል። ጥቃቱ የደረሰው እስራኤል በጋዛ የምታደርገውን ጥቃት ማስፋፋቷን ተከትሎ በቀጠናው ውጥረት እየተዛመተ ባለበት ወቅት መሆኑን ተመልክቷል። የእስራኤል ጥቃት በቅርብ ታሪክ ውስጥ ከፍተኛ እልቂት ያስከተለና እጅግ አውዳሚ ከሆኑ ወታደራዊ ዘመቻዎች አንዱ ነው ተብሏል። የጋዛ ጤና ባለስልጣናት እንደሚሉት የእስራኤል ጥቃት ወደ 25000 የሚጠጉ ፍልስጤማውያንን ገድሏል። ሰፊ ውድመት ያስከተለና ሚሊየን ከሚሆነው የግዛቱ ህዝብ ከ80% በላይ የሚሆኑትን ከመኖሪያ ቤታቸው ነቅሏል። እስራኤል ጥቃቱን የጀመረችው ሐማስ እንደ አውሮፓ አቆጣጠር ጥቅምት 7 1200 ሰዎችን የገደለበትን 250 የሚያህሉትን አግቶ የወሰደበትና በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። አሁን ድረስ ወደ 130 የሚጠጉ ታጋቾች በሐማስ ቁጥጥር ስር እንደሚገኙ እስራኤል ታምናለች። ጦርነቱ በቀጠናው ሌላ ውጥረት የቀሰቀሰ ሲሆን ሌሎች ግጭቶችንም ሊያቀጣጥል ይችላል የሚል ስጋት ማሳደሩን አሶሲየትድ ፕሬስ በዘገባው አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ለስድስት ቀናት የሚቆየውን የምዕራብ አፍሪካ ሀገራት ጉብኝት ዛሬ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኬፕ ቨርዴ ገብተዋል። በቆይታቸውም ከአፍሪካ መሪዎች ጋር በቀጠናዊና የጸጥታ ችግሮች ዙሪያ ይወያያሉ ተብሏል። 4 የአፍሪካ ሀገራትን ለመጎብኘት ትናንት ከዋሽንግተን ዲሲ የተነሱት አንቶኒ ብሊንከን ጉብኝታቸውን ከኬፕ ቨርዴ ጀምረዋል። በዚያም ከሀገሪቱ ጠቅላይ ሚኒስትር ኡሊሴስ ካሪሪያ ኢ ሲልቫን ጋር ተወያይተዋል። ቀጣይ ጉዟቸውን ወደ አይቬሪ ኮስት፣ ናይጄሪያና አንጎላ ያደርጋሉ ተብሎ ይጠበቃል። የብሊንከን የጉዞ መርሃ ግብር የወደብ ከተማዋን ለማዘመን ከዩናይትድ ስቴትስ መንግስት ሚሊኒየም ቻሌንጅ ኮርፖሬሽን የገንዘብ ድጋፍ ያገኘችው የፖርቶ ዳ ፕራያ ወደብ ከተማን መጎብኘትን ያካተተ ነው። በአይቬሪ ኮስትና ኢኳቶሪያል ጊኒ መካከል የሚካሄደውን የአፍሪካ ዋንጫ የእግር ኳስ ውድድር እንደሚከታተሉም እቅድ ተይዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ከጉዞው በፊት እንደተናገሩት ብሊንከን የዩናይትድ ስቴትስ በአፍሪካ የሚኖራት የመሰረተ ልማት ኢንቨስትመንት በአፍሪካ የሁለትዮሽ ንግድን ለማሳደግ በአገር ውስጥና በአህጉሪቱ የስራ ዕድል ለመፍጠር እንዲሁም አፍሪካ በዓለም አቀፍ ገበያ እንድትወዳደር የሚያግዝ መንገድ መሆኑን አጽንኦት ይሰጣሉ ተብሏል። በበርካታ የዓለም ሀገራት የሚገኙ የሩሲያ ዳያስፖራ አባላት ከታሰረ 3 አመቱን ያስቆጠረውን የተቃዋሚ መሪ አሌክሲ ናቫልኒን እስር በመቃወም ትናንት እሁድ አደባባይ ወጥተዋል። እዚህ ዩናይትድ ስቴትስ ካሊፎርኒያ ግዛት ቢቨርሊ ሂልስ ውስጥ 250 የሩሲያ ስደተኞች ተሳተፉበትን ተቃውሞ የመሩት አናቶኒያ ዘመለናስኪያ የናልቫኒ እስር ፖለቲካዊ መሆኑን ተናግረዋል። ዘመሊናስኪያ ለአሜሪካ ድምጽ እንደተናገሩት ናልቫኒ የተቃወመው ፑቲንን ነው፣ የውንብድና አገዛዝና ሙስናን ነው፣ የመንግስት ግልበጣን አልጠራም ብለዋል። ዲሞክራሲያዊ በሆነ መንገድ ፑቲን ያልሆነ ሌላ ሰው እንዲመረጥ ነው የጠየቀው ያሉት አስተባባሪዋ እንደ አክራሪ ተቆጥሮ እስር ቤት ተወርውሯል፣ 19 አመት እስር ፈርደውበታል ሲሉም አክለዋል። ቀደም ሲል በማጭበርበር ተወንጅሎ ታስሮ የነበረውን አልቫኒ እንደ አውሮፓ አቆጣጠር በ2023 በአክራሪነት ተከሶ የ19 ዓመት እስራት ተቀጥቷል። ዩናይትድ ስቴትስ የሩሲያን ጋይ ሂደቶች በመተቸት የተቃዋሚ መሪ እንዲለቀቅ ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩናይትድ ስቴትስን ጨምሮ በናልቫኒ ጉዳይ የሚደረግን ጣልቃ ገብነት ተቀባይነት የሌለውና የማይሞከር መሆኑን ልንገልጽ እንወዳለን ብለዋል። ከዚሁ ጋር በተያያዘና በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን የምርጫ ዘመቻ በደጋፊዎቻቸው ፊርማ የተሞሉ 95 ሳጥኖችን ለማዕከላዊ የምርጫ ኮሚሽን አቀረበ። የሩሲያ የዜና አውታሮች እንደዘገቡት ፊርማዎቹ ፑቲን በአውሮፓ አቆጣጠር በመጪው መጋቢት 17 በሚደረገው ፕሬዝዳንታዊ ምርጫ በእጩነት መቅረብ የሚችሉ መሆኑን ለማረጋገጥ የተሰጡ ድጋፎች ናቸው። ፑቲን ምንም እንኳ ከገዢው የዩናይትድ ስቴትስ ፓርቲ ጋር የተጠበቀ ግንኙነት ቢኖራቸውም በምርጫው የሚወዳደሩት ገለልተኛ እጩ ሆነው ነው። በምርጫው በአሸናፊነት እንደሚወጡ እርግጠኛ ናቸው ለተባሉት ፑቲን ይህ መንገድ ሩሲያን ቢያንስ ለተጨማሪ 6 ዓመታት እንዲመሩ ያስችላቸዋል ተብሏል። የፊርማ ድጋፉን ማሰባሰብ ያስፈልገው የሩሲያ ምርጫ ህግ በገለልተኝነት የተመዘገቡ እጩዎች በምርጫው ለመሳተፍ ከ40 የሀገሪቱ ክልሎች ቢያንስ 300,000 ፊርማዎችን እንዲያቀርቡ ስለሚያስገድድ ነው። የ71 ዓመቱ ፑቲን ካሁን ቀደም 2 ጊዜ ስልጣናቸውን በመጠቀም ህገ መንግስቱ እንዲሻሻል በማድረጋቸው በመርህ ደረጃ እስከ 80ዎቹ አጋማሽ እድሜያቸው ድረስ ስልጣን ላይ መቆየት የሚችሉበትን ሁኔታ አመቻችተዋል። ፑቲን በአውሮፓ አቆጣጠር በ1953 ካረፉት የሶቪየት አምባገነን ጆሴፍ ስታሊን በኋላ ለረጅም ጊዜ ስልጣን ላይ የቆዩ የክሬምሊን መሪ ናቸው። ስካውን ድረስ ለምርጫው 3 ተፎካካሪዎች እጩዎች የቀረቡ ቢሆንም አንዳቸውም ቢሆን ፑቲንን የማሸነፍ አቅም የሌላቸው መሆኑ ተመልክቷል። 3ቱ ተፎካካሪዎች የኮሙኒስት ፓርቲ ኒኮላይ ካሪቶኖቭ፣ የሊበራል ዲሞክራት ፓርቲ ሊዮኒድ ስሉትስኪ እና የአዲሱ የህዝቦች ፓርቲ ቭላዲላቭ ዳቮንኮቭ ሲሆኑ 3ቱም ፓርቲዎች የተባበረች ሩሲያ ፓርቲ አብላጫ ድምጽ በያዘበት ፓርላማ መቀመጫ ያላቸው ናቸው። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ ሰኞ ጥር 13 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ሁኔታዎቻችን በዛ በፍጥነት ምን እንደሚያስፈልገን የሚነግሩን መልክተኞች ናቸው። ተሰማናቸው አልሰማናቸው ግን ከዛ ስሜት ተነስቶ ወደ ቁጣዎች መግባት ይቻላል። ማይገባ ነገር ውስጥ መግባት ይቻላል እና ከዚህ የተነሳ ድግግሞሽ በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ።
የሰማችኋቸው ዶክተር ሳሙኤል ወልዴ ይባላሉ። በአይምሮ ጤና ዙሪያ ምክራቸውን ሊያጋሩን በሁለተኛው አጋማሽ ተመልሰው ይመጣሉ። በምስልና ድምጽ ቅንብር ሲሳሽናፊና ግርማ ደገፋ እንዲሁም የማህበራዊ ድረገጽ ፕሮዲውሰራችን አበባዮ ገበያውም አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ኢትዮጵያ ከሶማሌላንድ ጋር የባህር በርን በተመለከተ የተፈራረመችውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በንግግር እንዲፈቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እሁድ ዕለት ጥሪ አድርገዋል። በሌላ በኩል አንድ አፍሪካዊ ሀገር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸው ዋና ጸሐፊው ተናግሯል። እንግዱ ወልዴ ዝርዝሩን ይዟል።
ትናንት እሁድ ካምፓላ ኡጋንዳ ላይ ጋዜጣዊ መግለጫ የሰጡት ዋና ጸሐፊው አዲስ አበባና ሞቃዲሾ በመካከላቸው የተፈጠረውን ውጥረት በውይይት እንዲፈቱ ጥሪ አድርገዋል። የባህር በር የሌላት ኢትዮጵያ በያዝነው የፈረንጆች አዲስ ዓመት የመጀመሪያው ቀን በቀይ ባህር ላይ ወደብና የባህር በር እንዲኖራት የሚያስችል ነው የተባለ የመግባቢያ ስምምነት ከራስ ገዟ ሶማሌላንድ ጋር ተፈራርማለች። በምትኩም ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ቢነገርም ኢትዮጵያ ይህን አላረጋገጠችም። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ሶማሊያን ጨምሮ የሁሉም ሀገራት ሉዓላዊነት እንዲከበር እንደሚሹ ተናግረዋል።
Well, we are always guided by our principles. And our principles are related to the unity.
ሁሌም የምንመራው በመርሃችን መሰረት ነው። መርሃችንም ሶማሊያን ጨምሮ የሁሉም ሀገራት ሉዓላዊነትና የግዛት አንድነት እንዲከበር ነው። አሁን የተፈጠረው ሁኔታ በውይይት ይፈታል የሚል ተስፋ አለን።
ካምፓላ ላይ በመካሄድ ላይ ባለው በማደግ ላይ ያሉ ሀገራት ስብስብ የሆነው እና ቻይናን የሚጨምረው ቡድን 77 ሲደመር ቻይና ተብሎ በሚጠራው ማህበር ስብሰባ ጎን ለጎን ከዜና ሰዎች ጋር የተገናኙት ጉቴሬዝ አሜሪካ፣ ቻይና፣ የአውሮፓ ህብረት፣ የአፍሪካ ህብረት እና የአረብ ሊግ የሶማሊያ ሉዓላዊነት እንዲከበር ያደረጉትን ጥሪ አስተጋብተው የውይይት አስፈላጊነትን አጽንኦት ሰጥተዋል። ባለፈው አመት ካምፓላ ላይ በተካሄደው የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ባለ ስልጣን ኢጋድ ስብሰባ ላይ ተካፈሉት የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ተወካዮች በኢትዮጵያና ሶማሊያ መካከለ የተፈጠረው ውጥረት እንዲረግብ ጥሪ ማድረጋቸው ይታወሳል። ሶማሊላንድ ከ30 አመታት በላይ ከሶማሊያ ተገንጥላ በራስ ገዝነት በተቀጠለም ዓለም አቀፍ ውቅና ግን የላትም። ሶማሊያ እንደ አገሪቱ ግዛት አካል አድርጋ ስለምትቆጥራት ከሌሎች ሉዓላዊ ሀገራት ጋር ግንኙነት እንዲኖራት አትፈቅድም። ሶማሊያ ባለፈው አመት ባወጣችው መግለጫ የመግባቢያው ስምምነት ቀድሞ ውድቅ ካልሆነ ከኢትዮጵያ ጋር የሚደረጉ ውይይት አይኖርም ብላለች። ስምምነቱ ተግባራዊ እንዳይሆን ሁሉንም ህጋዊ አማራጮች እንደምትጠቀምም አስታውቃለች። በሌላ በኩል አንድ አፍሪካዊ ሀገር በተመድ የጸጥታ ምክር ቤት ቋሚ መቀመጫ በቅርቡ ያገኛል የሚል ተስፋ እንዳላቸው ዋና ጸሐፊው ተናግረዋል። አምስት ቋሚ አባላት ሐሳቡን መደገፋቸውንም አስታውቀዋል። ሌሎች አባላትም ቢያንስ ለአንድ አፍሪካዊ ሀገር አባልነት ድጋፍ እንዳላቸውም ጠቁመዋል። አፍሪካውያን በጸጥታው ምክር ቤት አባል አለመሆናቸው ግልጽ ኢፍትሐዊነት ነው ብለዋል ዋና ጸሐፊው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል ያብይ ርዕስ ዘገባውን ተከታትላችኋል። የትንታኔ መጽሔት ይቀጥላል። ኢትዮጵያ ለጅቡቲ በየለቱ የምታቀርበውን 20000 ሜትር ኩብ የመጠጥ ውሃ መጠን ወደ 100000 የሜትር ኩብ ለማሳደግ እንደወሰነች ተገለጸ። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለዚህ ውሳኔ አተገባበር ይጠቅማሉ የተባሉ ስራዎችን በመከናወን ላይ እንደሆኑ ተናግረዋል። ከመጠጥ ውሃ በተጨማሪ ኢትዮጵያ ለጎረቤቶቿ የምታጋራቸው ሀብቶች እንዳሉ የጠቆሙት ሚኒስትሩ ይህም ቀጠናዊ ትስስርን ለማጠናከርና አብሮ ለማደግ ያስችላል ብለዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የከፍተኛ የኢኮኖሚ ተመራማሪው ዶክተር አቡሌ መሃሪ ደግሞ እርምጃው ጠቃሚ እንደሆነ ገልጸው ስምምነቱ ግን ጥንቃቄን እንደሚሻ አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋና በድሬዳዋ የጅቡቲ ቆንስላ ዳይሬክተር ጀነራል አምባሳደር ሙሳ ሐጂ ጀማል የተመራ ልዑክ ባለፈው ሳምንት መጨረሻ ላይ በሶማሌ ክልል አዲጋላና አካባቢው የሚገኘውን የኢትዮ ጅቡቲ የመጠጥ ውሃ ፕሮጀክትን እንደጎበኘ የሚኒስቴር መስሪያ ቤቱ መረጃ ያመለክታል። ስለ ጉብኝቱ ለአሜሪካ ድምጽ አስተያየት የሰጡት ሚኒስትሩ ዶክተር ሀብታሙ ኢተፋ የመጠጥ ውሃ ፕሮጀክቱን ያፈጻጸም ደረጃ እንደገመገሙ ተናግረዋል። ፕሮጀክቱ ሲጠናቀቅም ወደ ጅቡቲ በየቀኑ እየተላከ ያለው የአቅርቦት መጠን በአምስት እጥፍ እንደሚጨምር ተናግረዋል።
አሁን ባለው ደረጃ ወደ 20000 ሜትር ኪዩብ ፐር ዴይ አካባቢ ነው ውሃ የሚያገኙት። ስለዚህ ይሄ በሙሉ ካፓሲቲ ወደ 100000 ሜትር ኪዩብ በቀን ውሃ ወደፊት ማግኘት የሚችሉበት አለ። ይህንን ደግሞ በደንብ በመተጋገዝ የምንቀጥልባቸው ስራዎች ይኖራሉ።
የውሃ ጉድጓዶቹ በጀነሬተር ሲሰሩ እንደቆዩ ሚኒስትሩ አውስተው ለዚህም ብዙ ሺህ ሊትር ነዳጅ ለፍጆታ ሲውል እንደነበር አመልክተዋል። አሁን ግን ውሃው በኤሌክትሪክ ኃይል እንዲሳብ ለማድረግ አካባቢው ከኢትዮጵያ የኃይል መስመር ጋር መገናኘቱን ገልጿል። ኢትዮጵያ ውሃን ጨምሮ ለጎረቤቶቿ የምታጋራቸው ሀብቶች ቀጣናዊ ትስስርን ለማጎልበት እንደሚያስችሉም ሚኒስትሩ አስረድተዋል።
በዚህ በቀጠናው ላይ ኢትዮጵያ ሰፊ ህዝብ ያላት ትልቅ የኢኮኖሚ እድገት ውስጥ ያለች ከፍተኛ ሰላማት ደግሞ እያስፋፋች የምትገኝ በጣም ብዙ አንድ የሚያደርጉን ከወገኖቻችን ጋር ከጎረቤት ሀገሮች ከጅቡቲ፣ ከኤርትራ፣ ከሶማሊያ፣ ከኬንያ፣ ከሱዳን ጋር የጋራ ማንነት ያላቸው ህዝቦች ጭምር አብሮ የምኖሩባት ሀገር እንደመሆኗ መጠን የቀጠናዊ ትስስር ለጋራ ብልጽግና ይጠቅማል የሚል እምነት አለ። አብሮ የመልማትና እኩል ተጠቃሚነትን ታሳቢ አድርጎ ጭምር መተጋገዝ እጅግ ያስፈልጋል የሚል መልእክት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት ከፍተኛ የኢኮኖሚ ተመራማሪ ዶክተር አቡሌ መሀሪ እርምጃው በሀገራቱ መካከል መተማመንን ይፈጥራል ብለዋል።
ይበል የሚያሰኝ ነው። ምክንያቱም ኦሪጂናል ኮኦፕሬሽንን ከማስተባበር ወይም ከማጠናከር አንጻር በጥሩ አዎንታዊ ሚና ይጫወታል ብዬ ስለማምን ማለት ነው።
ሆኖም ዶክተር አቡሌ እንደ ውሃ ባሉ ሀብቶች ላይ የሚደረግ ስምምነት ጥንቃቄን እንደሚሻ ያሳስባሉ።
የከርሰ ምድር ውሃ የባለቤትነት ጥያቄ ሊነሳበት የሚገባ ነው። ይህ ውሃ ከየት ወዴት ፍሎ ያደርጋል? ምክንያቱም የከርሰ ምድር ሪሶርስን ከዚህ ቀደም በተለያዩ ሀገራት ችግር ይዞ ሲመጣ እናያለን እና እንዲሁም ደግሞ ውሃ ህይወት ነው። ስለዚህ እንደነዚህ አይነት ሪሶርሶችን ለምሳሌ የኢትዮጵያና የጅቡቲ የዲፕሎማሲያዊ ግንኙነት ቢሻክር እኛ በውሃውን ተያያዥ ልናደርግ አንችልም። ለምሳሌ እኛ ከጅቡቲ የወደብ ክራይ ብትጨምርብን ወይም ሌሎችን የዲፕሎማሲ ግንኙነታችን ቢሻክር በዚህ ውሃ ላይ እንደፈለግን ስልጣን ኖሮን የምናደርገው ጉዳይ አይደለም። ምክንያቱም የዚህ የሂውማኒቲ ጉዳይ የዌልፌር ጉዳይ ስለሚነሳ ማለት ሰዋዊ ነገር ስለያዘ ውሃ ህይወት ከመሆኑ ጋር ተያይዞ ማለት ነው። እና እንደዚህ አይነት ስምምነቶችን ደረጅም ጊዜ ስምምነቶችን መስማማት ከወዲሁ በጥንቃቄ ካልታየ ውሃ ህይወት ነው፣ በጥንቃቄ ሊታይ የሚገባል የሚል እምነት አለኝ።
ኢትዮጵያ ለጎረቤት ሀገራት ከምታቀርበው የኤሌክትሪክ ኃይል ጋር ተያይዞ የሀገር ውስጥ ፍላጎት ሳይሟላ እንዴት ወደ ውጭ ይሸጣል የሚል ቅሬታ የሚያነሱ በርካቶች ናቸው። በውሃውም በኩል ይኸው ቅሬታ እንደሚነሳ የተጠየቁት ሚኒስትሩ ዶክተር ሀብታሙ ተከታዩን ምላሽ ሰጥተዋል።
መጠጥ ውሃንም በሚመለከት ትክክል ነው። እኛ በሀገር ደረጃ አሁን ያለን ካቨሬጅ በሚቀጥሉት 7-6 ዓመታት ወደ 100% ነው ለማድረስ ነው ይሰራ ያለን። ምክንያቱም በየአመቱ 6 ሚሊዮን በላይ ዜጎቻችን ተጨማሪ የውሃ ተጠቃሚ ናቸው። ይህ ቁጥር በጣም ትልቅ ቁጥር ነው ማለት ነው። በሁሉም ክልል፣ በሁሉም ቀበሌ፣ በሁሉም አካባቢ ትኩረት ሰርቶ መንግስት ከቀጥታ ከትሬጀሪ ጭምር መጥቶ የሰራበት የሚገኘው የመጠጥ ስራዎች ናቸው። ሁለቱን የሰራ ነው ያለን። ምክንያቱም ኢትዮጵያ ውስጥ የምናመጣው ልማት ለብቻው ሳይሆን ከጎረቤት ሀገሮቻችን ጋር ስላሰዶ የጋራ ተጠቃሚነት ማረጋገጥ የምንችለው።
ኢትዮጵያ ለጅቡቲ የመጠጥ ውሃ ማቅረብ የጀመረችው 6 ዓመታት በፊት ነው። ከአቅርቦቱ ምን ያህል ዓመታዊ ገቢ እንደምታገኝ የተጠየቁት ዶክተር ሀብታሙ ግን ዝርዝሩን ከመግለጽ ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የተካሄዱ ሰልፎችን እንመለከታለን። በትግራይ ክልል 4 ከተሞች የሚገኙ ተፈናቃዮች ዛሬ ባካሄዱት ሰላማዊ ሰልፍ ወደ ቀያቸው እንዲመለሱና አስቸኳይ ሰብአዊ ድጋፍ እንዲቀርብላቸው ጠይቀዋል። ይህን ጥያቄያቸውን በተደጋጋሚ እንዳቀረቡ ለአሜሪካ ድምጽ ያስታወሱት ተፈናቃዮች ምላሽ ግን አለማግኘታቸውን ተናግረዋል። ሰላማዊ ሰልፎቹ የተካሄዱባቸው ከተሞች አዲግራት፣ አድዋ፣ ሽረ እንደስላሴና አክሱም ናቸው። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሰጣቸው መግለጫዎች የተፈናቃዮቹን ጥያቄ በፕሪቶሪያው ስምምነት መሰረት ለመመለስ ከፌዴራል መንግስት ጋር ተባብሮ እንደሚሰራ ገልጿል። ሙልጌታ አጽብሃ ከአዲግራት ከተማ የተካሄደውን ሰልፍ ተከታትሎ ተከታዩን ዘገባ ልኳል።
በትግራይ ክልል በሰሜን ኢትዮጵያው ጦርነት ምክንያት የተፈናቀሉ ዜጎች ጥያቄያቸውን ዛሬ ሰኞ ካቀረቡባቸው ከተሞች አንዷ በሆነች በአድግራት ከተማ ከተለያዩ አካባቢዎች ተፈናቅለው በከተማዋ የተጠለሉ ተፈናቃዮች ተሳትፈዋል። ከሰልፉ ተሳታፊዎች አንዷ ወይዘሮ አልጋነሽ ገብረ ዮሐንስ ከኢሮብ ወረዳ ዳልጌዳ ቀበሌ ተፈናቅለው በከተማዋ ተጠልለው ይገኛሉ። ቀያቸው በኤርትራ ኃይሎች ቁጥጥር ስር እንደሚገኝ የገለጹት ወይዘሮ አልጋነሽ በፕሪቶሪያው የሰላም ስምምነት መሰረት የውጭ ኃይሎች ከአካባቢው እንዲወጡና ሰብአዊ እርዳታም እንዲቀርብላቸው ለመጠየቅ ሰልፍ እንደወጡ ለአሜሪካ ድምጽ ተናግረዋል።
ሰልፍ ዝወጣናል ምክንያት
ተፈናቅለው በተጠለሉባት በአድግራት ከተማ ከአንዲት ልጃቸው ጋር እንደሚኖሩ የሚናገሩት ወይዘሮ አልጋነሽ እንደርሳቸው ከቀያቸው ለመውጣት ያልቻሉ አቅመ ደካሞች በከባድ ችግር ውስጥ እንዳሉ አመልክተዋል።
እቲዚ ከምድልየት ፍንቀሳቀሳ ይፈልን ሁሉ ሀገዙን ከረከበ
በቀያችን የቀረው ነዋሪ እንደፈለገ መንቀሳቀስ አይችልም። እርዳታ አያገኝም። መድኃኒትና ህክምና የለም። ተርቦ በችግር ውስጥ ቢገኝም የሚጎበኘው አካል የለም። የምግብ እርዳታ አያገኝም። የምግብ ነገር ይቅርና በዚህ ያላሉት እዚህ አዲግራት ያለነው አናገኝም። ሰሚን አጥተናል።
ሌላው የሰልፉ ተሳታፊ አቶ አለም አጽባህ ከሶስት አመታት በፊት መዘጋ ቆራሪት ከተባለች ከተማ እንደተፈናቀሉ ይናገራሉ። ቀደም ሲል ይተዳደሩበት በነበረ የንግድ ስራ የተሻለ ህይወት እንደነበራቸው አስታውሰው አሁን ግን የሰው እጅ ጠባቂ ሆነናል ይላሉ።
ባላፍት ነው የነበርኩ። ከባላፍትነት ወደ ተመጽዋትነት ወይ ድህነት ወደ ልመና ነው የገባነው። አሁን ወደ ከባድ ረሃብና ችግር ነው የገባነው። ማለት አሁን የሚደረግ ሰው አሃገዝ የለም። ስለዚህ ይሄ ካልተደረገ ደግሞ ህዝብ ያልቀ ነው። በቃ ሰላማዊ ሰልፍ ያው የፕሮፌሰሪያ ስምምነት ይቸግበር ነው አንደኛው ማለት ነው። ለቀያችን ተመልሰን እኛ ሰርተን አርፈን ግረን መብላት ስለምንችል ወደ ቦታችን ተመልሰን ስራችን እንድንሰራ ቦታችን ይለቀቅ፣ ዳታ ደግሞ ያለ ገደብ ይደረግልን፣ ልጆቻችን እንድማሩ ፍቀድላቸው። ከዚህ በፊት በተረጋጋም ወጥተናል። በጣም ህዝቡ እንደዚህ አይነት መፈክር ድምጽ አሰምቶ ነበር። ከዚህ በፊትም ሰላማዊ ሰልፍ ወጥተናል። መልስ የሚባል ግን የሰጠን የለም። አላ ግዚያው መንግስት ይሁን የፌደራል መንግስት ይሁን መልስ የሚባል ለዚህ ጆሮ ሰጥቶ ያዳመጠው ሰው የለም። ስለዚህ ሊያዳምጡት መልስ ሊሰጡት ይገባል ማለት ነው። የህዝብ ድምጽ ሊሰማ ነው የሚገባ ማለት ነው። ይሄ በረሃብ እየረገፈ ዝም ብለህ ማየት መንግስት አለ ማለት ልትችል አትችልም። ስለዚህ መንግስት መኖሩን እንዲታወቅ ሆነ ደግሞ የህዝብ ጥያቄ መልስ መመለስ ተገቢ ነው የሚሆነው ማለት ነው።
በሰልፍ ያነጋገርናቸው በሽረ እንዳስላሴ ከተማ በተካሄደው ሰልፍ እንደተሳተፉ የጠቀሱት አቶ አወተ ገብረ ሚካኤል የተባሉ ተፈናቃይ በበኩላቸው ተከታዩ ብለዋል።
አንድ አመት ከተሰወር የሚሆን በዳታ ተከፈለ። የተመላለስን ሰላማዊ ሰልፍ እናደርግ ያው የሚሰማን መንግስትም እስካሁን ድረስ የለም። ረሃቡ በጣም ኃይለኛ ረሃብ ነው ያለ። ያው ህብረተሰቡ ከኛ ያለበት ሽረ ከተማ ያው ብዙ በብዛት ህዝብ እያለቀ ነው። ያው እግሩም እያበጠ ነው። ፊቱም ምናምን ስታየው ያው ቢጫ ነገር እየመሰለ ነው። በጣም አደገኛ ሁኔታ ነው ያለ ነው። ያው ይህን አለም ሁኔታ
ሊዳርግ እንደሚችል አቶ አለም አጽባህ ስጋታቸው ያመለክታሉ።
ይሄን ጥያቄ ካልተመለሰ በጣም ተወሳሰበ ችግር ሊገባን ይመስለኝ። አንደኛ ብራብ ያለቀ ሲሄድ ዝም ብሎ እንትን ያይ ወደ ሌላ ግጭትም ወይንም የሚያስኪድ ነገር ይመስለኛል ማለት ነው። ግርግር የሰዎች ህልቀትም እየጨመረ ይሄዳል፣ ህውከትም ሊፈጠር ይችላል ማለት ነው። ምክንያቱም የሞተ ዝም ብሎ እስካሁን ታግሷል፣ ከዚህ በኋላ ደግሞ የምታገስበት እንትንም የለውም ማለት ነው።
የክልሉ ጊዜያዊ አስተዳደር፣ የፌደራሉ መንግስትና ዓለም አቀፍ ተቋማት ለተፈናቃዮቹ ጉዳይ ትኩረት ሰጥተው እንዲሰሩም ጠይቀዋል። ሰልፈኞቹ ያነሷቸው ጥያቄዎች አስመልክቶ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ቀደም ሲል ተፈናቃዮች በመሰል ሰልፎች ላነሷቸው ጥያቄዎች የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ በሰጡት ምላሽ ተፈናቃዮቹ ወደ ቀያቸው መመለስ አስተዳደራቸው ቅድሚያ የሚሰጠው ተግባር እንደሆነ መግለጻቸው አይዘነጋም። ለዚህም አስተዳደራቸው በፕሪቶሪያው የሰላም ስምምነት መሰረት ችግሩን ለመፍታት ከፌደራሉ መንግስት ጋር እንደሚሰራ አስታውቆ ነበር። ለአሜሪካ ድምጽ ሙልጌታ ጽባህ አድግራት።
ዝግጅታችን ከአሜሪካ ድምጽ እንደቀጠለ ነው። በተከታዩ ዘገባ ወደ ቤንሻንጉል ስናልፍ የጉምዝ ህዝቦች ዲሞክራሲያዊ ንቅናቄና የቤንሻንጉል ህዝቦች ነጻነት ንቅናቄ ፖለቲካ ፓርቲዎች አመራሮቻቸውና አባሎቻቸው ታስረው እንደሚገኙ ገለጹ። የክልሉ ፍትህ ቢሮ በበኩሉ በወንጀል ድርጊት ተጠርጥረው የታሰሩ ግለሰቦች እንዳሉ አረጋግጦ ሁለቱ ፓርቲዎች አባሎቻቸውና አመራሮቻቸው ስለመታሰራቸው ያቀረቡለት አቤቱታ ለመኖሩን ገልጿል። በሌላ በኩል ጉዳያቸው በፌደራል ፍትህ ሚኒስቴር እየታያሉ ግለሰቦች እንዳሉ ያስታወቀው ቢሮ በፍርድ ቤት ቀርበው መከታተል ባለመቻላቸው እልባት ሊሰጣቸው አልቻለም ብሏል። ናኮር መልካ ተጨማሪ አለው።
በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ጉብዴን ሊቀመንበር አቶ ግራኝ ጉደታ በክልሉ 170 የሚደርሱ አባሎቻቸው በሶስት ዞኖች ውስጥ ታስረው እንደሚገኙ ለአሜሪካ ድምጽ ገልጸዋል። ከታሳሪዎቹ መካከል 6ቱ የፓርቲው ማዕከላዊ ኮሚቴ አባላትና አመራሮች እንደሆኑን ተናግረዋል።
አጠቃላይ መተከል ለሳባውለት እንደገና ከማሽና አፍሮሳ ወደ ሳባ ስምንት ናቸው። ተቀላላ ድምር 170 ነው። አሁን አጠቃላይ ግማሾቹ ከስምንት በኋላ ይፈታሉ ተብሎ ተስፋ ከተፈጠ በኋላ ነው። መተከል ዞን ደግሞ አሁን ማዕከላዊ ኮሚቴን ሳይበንዶ በቁጥር 6 ናቸው። እንደገና ከማሽ ላይ ያሉ 6ቱ ፍርድ ቤትም ቀርቦ አያውቅም።
ፓርቲው ከክልላዊ መንግስቱ ጋራ ባለፈው አመት ጥቅምት ወር 2015 ዓ.ም በደረሰው የሰላም ስምምነት መሰረት በፓርቲው ስም የታሰሩ የተወሰኑ አባላት እንደተፈቱ አክለው ገልጸዋል። በተመሳሳይ የቤኒሻንጉል ህዝቦች ነጻነት ንቅናቄ ፓርቲም ከ10 በላይ የሚሆኑ አመራሮቹና አባላቱ ታስረው እንደሚገኙ አመልክቷል። አቶ መርቀን ያዙቤል የፓርቲው የፖለቲካ ጉዳዮች ኃላፊ ናቸው።
የታሰሩት 4 የስራ አስፈጻሚ አባላት ናቸው። አንድ ማዕከላዊ ኮሚቴ፣ አንድ የወረዳ አመራርና ሌሎችም የድርጅቱ አባላት ነበር እናቸው የታሰሩት። እኔ በቁጥሩ በትክክል ባላቅ ከ10 በላይ አባላት እንደታሰሩ ነው። ያለምንም ምክንያት ያለምንም ወንጀል ታስራውን እስር ላይ ያሉ መጨረሻ የነበረኝ መረጃ እስከ 17 ነበር፣ ግን ከዛ ውስጥ በዋስ የተፈቱ ነበሩ። ኦልሞስት አሁን ወደ 4 ወር ሆኗቸዋል።
የክልሉ ፍትህ ቢሮ አቃቤክ አቶ ጃለታ ፉፋ በክልሉ በነበረው ግጭት ተጠርጥረው የታሰሩ ሰዎች እንዳሉ ገልጸዋል። ጥቂት የጉዴን አባላት ጉዳይ በፌደራል ፍትህ ሚኒስቴር እየታየ ስለመሆኑም መረጃው እንዳላቸው ጠቁመዋል።
በጉዴን ጉዳይ ከሶ ፍትህ ቢሮ እጁ ላይ ያለ ነገር የለም። በተፈርዶበት ማረሚያ ቤት ያለም የለም ክልሉ በኩል ማለት ነው። በፌደራል በኩል ግን ከድርድር በኋላ እነዚህ አባሎቻችን ናቸው ሊፈቱ ይገባል የሚል ጥያቄ ቀርቦ ነበረ። ከመንግስት ጋር ሲደራደሩ ሪፖርት ማድረግ ነው ክልሉ ለፍትህ ሚኒስትር በተደረገው ሪፖርት መሰረት መልባት ሊያገኙ ይገባል፣ መንግስት በተደራደረው ልክ መፍትሄ ሊሰጣቸው ይገባል የሚል ጥያቄ ክልሉም የክልሉ ፍትህ ቢሮም የክልሉ መንግስትም ይህንን ይጠብቃል።
በዚሁ ጉዳይ የፍትህ ሚኒስቴር የህዝብ ግንኙነት ኃላፊ አቶ አወል ሱልጣን ተጨማሪ ማብራሪያ እንዲሰጡን በእጅ ስልካቸው ላይ ብንደውልም ልናገኛቸው አልቻልንም። የክልሉ አቃቤ ህግ የቤኒሻንጉል ህዝቦች ነጻነት ንቅናቄ አባላትና አመራሮች ስለመታሰራቸው በፓርቲው በኩል የቀረበ አቤቱታ አለመኖሩን ገልጸው ጉዳያቸው በህግ እየታየ ያሉ ሰዎች እንዳሉ ጠቅሰዋል።
በቤሄኒን ተብሎ የተከሰሰም የታሰረውም ማረሚያ ቤት ያለ የማውቀው ሰው የለም። ያልተከሰሰ እና ያልታሰረ ሰው የኔ አባል ታስሮብኛል፣ እንዲህ ሆኖብኛል፣ ስለዚህ ይሄ በዚህ በኔ ደረጃ ይሄ ነው የሚል በቤሄኒን በኩል የቀረበ አቤቱታም የለም፣ የታሰረ ሰውም የለም እስከማውቀው ድረስ። ግለሰቦች ግን በፈጸሙት ወንጀል ልክ እየታሰሩ ነው። የሚታሰሩም አሉ፣ ፍርድ ቤት ክርክር ላይ ሂደት ላይ ያሉ ሰዎችም አሉ።
የጉዴን የፖለቲካ ፓርቲ ስም በቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎች ሲከሰት ከነበረው የጸጥታ ችግር ጋራ እየተገናኘ በተደጋጋሚ ሲነሳ እንደቆየ ይታወሳል። ባለፈው አመት ጥቅምት ወር 2015 ዓ.ም ጉዴንና የክልሉ መንግስት በሰላምና ልማት ጉዳዮች በጋራ ለመስራት ከተስማሙ ወዲህ በፓርቲው ስም ሲንቀሳቀሱ የቆዩ በሺዎች የሚቆጠሩ ታጣቂዎች በሰላማዊ መንገድ ወደ ህብረተሰቡ እንደተቀላቀሉ መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሐኪሞን ይጠይቁ ነው። ኢሞሽናል ኢንተለጀንስ በሚለው የእንግሊዘኛ መጠሪያው ይታወቃል። ስሜትን የማወቅ የመግራትና በአግባቡ የመግለጽ እንዲሁም የሌሎችን ስሜት በቅጡ መረዳትና በወጉ የማስተናገድ ክህሎት ተደርጎ ይወሰዳል። የምሽቱ ሐኪሞን ይጠይቁ መሰናዷችንም የክህሎቱን ምንነትና በአይምሮ ጤና ላይ ያለውን አንድምታ የሚመለከት ቅንብር ነው። ሙያዊ ትንታኔያቸውን የሚሰጡን የነርቭና የህክምና ስነ ልቦና ባለሙያው ዶክተር ሳሙኤል ወልዴ ናቸው። ዶክተር ሳሙኤል በግራንድ ኬንያ ዩኒቨርሲቲ የህክምና መምህርና ደራሲ ናቸው። አሉላ ከበደን ያነጋገራቸው።
አንድ ሰው በትክክል ማየት የሚችለው በልቡ ነው። አስፈላጊ ወይም ወሳኝ ነገሮች ከወትሮው እይታ የተሰወሩ ናቸው ሲል ጻፈ። ፈረንሳዊው ደራሲ ገጣሚና ጋዜጠኛ በሌሎች ስራዎችም ይታወቃል አንቷን ደ ሳንት ኤግዙፔሪ። አንዳንድ ነገሮች ከአእምሯችን የላቀ የማሰብ ችሎታ በላይ ለልባችን ለጥልቁ ስሜታችን ቅርብ ናቸው እንደማለት። ዶክተር ሳሙኤል ወደርሶ ልምጣ። ለዛሬው ሐኪሙን ይጠይቁ ፕሮግራማችን ትኩረት መንደርደሪያ ያልኩትን ነበር ያስቀደምኩት። በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ በአጽሮቱ ኢኪው በሚል መጠሪያ የሚታወቀው የስሜት ልህቀት ወይም ስሜትን በቅጡ በማወቅና በመግራት የመጠበብ ክህሎትና በአእምሯችን ጤና ላይ ያለውን አንድምታ ነው የሚመለከተው። ምንነቱን ከማወቅ ብንነሳ ለመሆኑ ይሄ ብዙ የተነገረለት ነገር ግን አሁንም በአመዛኙ የማይታወቅ ኢሞሽናል ኢንተለጀንስ ምንድን ነው?
የዓለምን ባሪዎች ትኩረት ይሳብ መጽሐፍ የወጣው 1995 አውሮፓውያን አቆጣጠር ዳንኤል ጎልድመን የሚባል በጊዜው የሃርቫርድ ፕሮፌሰር የነበረው ሰው ኢሞሽናል ኢንቴሊጀንስ የሚለውን መጽሐፍ ጽፎ አስነበበ። ከዛ ጥያቄ ውይይቱ ፍለጋው መጠሪያው እየበዛ መጣ እና በዋናነት ይህ ኢሞሽናል ኢንቴሊጀንስ የሚነካካው የአንድ ሰው የስሜት በከፍታ የሚገለጥባቸው መንገዶች መናገሩ ይቀላል ምን እንደሆነ እና አራት አቅጣጫዎችን ያካለለ ነው። ራስን የመግዛት ችሎታ፣ ራስን የማወቅ ችሎታ፣ እንደዚህም ደግሞ በማህበረሰባዊ አግባቦች ላይ ከፍተኛ ተጽዕኖ የማምጣት ችሎታ፣ በግንኙነት ህይወት ላይ የሚገለጽ ጥበብና እውቀት ነው። ራስን ማወቅ ምንድን ነው? ራስን መግዛት ምንድን ነው የሚለውን ስናል ስሜት ግብታዊነትን የሚገሩ ሰዎች ከውስጥ የሚወጣውን ግለት መግራት የሚችሉ ሰዎች በዚህ በስሜት ምህቀት ውስጥ ከፍተኛ ቦታ ያገኙ ሰዎች ናቸው። ይሄ በጣም አስፈላጊ ነው። ብዙ ጊዜ የስሜት መነሳሳ ብዙ የሚያዘው ከቁጣም ጋር ከንዴትም ጋር አንዳንዴም ከደስታ ውስጥ የሚፈልቁ ሰዎችን ወደ ግብታዊነት የሚከቱ ስሜቶችን የሚገዙ ሰዎች እነዛ ሰዎች አዋቂዎች ናቸው። እንደገና ራስን ማወቅ ነው የኢሞሽናል ኢንተሊጀንስ ውስጥ የሚተላለፉ ወላጩ የሚስመቀንቁ ማንነቶችን ጉንዘታማነትንም ሊሆን ይችላል ወይም የራስን ግለታ የማወቅ ይሄ ብላይንድ ስፖት የሚባለው ነገር ሁላችንም አለን እና ያ የኔ ጉድለት ምንድን ነው? ይህን ጉድለት ደግሞ በሌላው ጉልበት መሸፈን መፈልግበት አቅጣጫ የትኛው ነው ብለው ሙላታቸውን ጉድለታቸውንም የሚያውቁ ሰዎች የስሜት ልህቀት ወይም በስሜታቸው ላይ የተጠበቡ ሰዎች ናቸው። እንደዚህም ደግሞ የሶሻል አዌርነስ የማህበረሰባዊ እውቀታቸው፣ የሌሎችን ስሜት የመከታተል አቅማቸው፣ ሌሎችን የማንበብና የመረዳት ችሎታቸው እነዚህን ሰዎች በስሜት ጉዳይ ላይ የተራቀቁ ወይም የተጠበቡ ተግባቦት ኤሪያ ላይ በማህበረሰባዊ ተራክቦች ላይ እንደዚህም በግንኙነቶች ከፍተኛ ቦታ ያላቸው ተደርጎ እንዲወሰዱ ያደርጋቸው የሌሎችን ተቀብለው የእነሱን ሰጥተው በተዋጣ ሀሳብ የተመጠና የገነነ ነገር መገንባት የሚችሉ የሚያስችሉ ሰዎች የሚገለጹባቸው ነው።
መልካም። ዶክተር ሳሙኤል ለመሆኑ ይህ የስሜት ልህቀት ስሜትን በእጅጉ የመቆጣጠርና ራስን የመግዛት ክህሎት ከአእምሮ ጤና ጋር እንደምን ተገናኘ? እንዴትስ ነው መጓደሉ ፈተና መኖሩ ደግሞ ለአምሮ ጤና ትርፋት የመሆኑ ምስጢር?
በመጀመሪያ ሁላችንም የሰዎች በስሜታችን ለምንጠነቅ እንደምንችል ማወቅ አለብን። በተለይም ይህንን ነገር የሚያካፍለው የአንጎላችን ክፍል አሜግዳላ የሚባለው ስሜትን በሚመለከት ፍርሃትን፣ ድንጋጤ፣ አደጋን የሚመለከት እና በዛ ዙሪያ የሚያጠነጥሩ ስሜቶችን እንደ ውስጡ የሚያጣራው ትንሽ ኦቶኖሚ የምታክለው የአንጎላችን ክፍል ብዙ ጊዜ አደገኛ ሁኔታ በሆነም በሚመስል ሁኔታ ውስጥ ሌላውን የአንጎላችን ክፍል በተለዩ የፊትለፊቱ ፎንቶሎብን የሚያመዛዝነው በቆይታ ነገሮች ለማድረግ ራሱን በመምከር ጊዜ በመጠየቅ በጥበብና በጥንቃቄ ውሳኔ እንድንሰጥ የሚያደርገን የአእምሮ ክፍል ኦቨርራይድ በማድረግ በማለት ስሜታዊና ግልጻዊነትን ወደ መሸሽና ወደ መሮጥ አይነት ሁኔታ ውስጥ እንድንገባ እንደሚያደርገን ስትረስ ባለበት ሁኔታ ድንጋጤ አደጋ ባለበት ሰዎች ስሜት ተጠልፈው የማይሆን ነገር ለማድረግና ለማለት እንደምንችል ይሄ ማንነት ዝንባሌ እንዳለን ይህን ኢሞሽናል ኢንቴሊጀንስን ከአንቆጤናል ምስላ ያለው። ሌላው ግን ብዙ ጊዜ በስሜት ለቀት የተካሉ ሰዎች ራሳቸውን ስለሚያውቁ ስሜታቸውን ቀድሞ ስለሚያውቁ ስለሚገነዘቡ እነዛ ነገሮች በፍጥነት ለማስታገስ እና ምላሽ ለመስጠት ይችላሉ። ስሜቶቻችን በዛ በጥረት ምን እንደሚያስፈልገን የሚነግሩን መልክተኞች ናቸው። ብዙ ጊዜ የሚመጣን የሚሰማንን ስሜት ረጠን ወይም ልብ ብለን አለመያዝ ወደ አደጋ ውስጥ ነው የሚከተው እና እንደዚሁ ሁሉም ስሜት መጥፎ ለማለት ባይቻልም ስሜቶቻችንን በጊዜው ምን እንደሚያስፈልገን ዋናው ነገር እንደሆነ ይነግሩናል። ከሰማናቸው ካልሰማናቸው ግን ከዛ ስሜት ተነስቶ ወደ ቁጣ ውስጥ መግባት ይቻላል። ማይገባ ነገር ውስጥ መግባት ይቻላል እና ከዚህ የተነሳ ድግግሞሽ በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። እኔ ለሰዎች አደጋ ከሆንኩኝ፣ ቁጠኛ ከሆንኩኝ፣ እንደዚሁም በማህበረሰባዊ ኑሮ ላይ የሚጨመሳህን መቀነስ ከሆንኩኝ ሰዎች ያገለኛል ከመገለል እየተነሳ ወደ ውስጥ ማደግ ይጀምራሉ ማለት ነው። ራሴን መሰብሰብ ይጀምራሉ። ይሄ ደግሞ ዝም ብሎ የሚቀር አይደለም። ያንን በራስ መተማመን እያላሸጠው ይሄዳል። ራሴን እንድጠይቅ እንዳዘን እንድቸክር ያደርጋል። ከዛም እየጨመረ ሲሄድ ያ ወደ ድባቴ ወደ ጭንቀት ይከታል። እንደዚህ እየተቀጣጠለ ለማልገስ ሲባል ወደ አልተገባ የሱስ መጠመር ውስጥ ይከታል። ሰንሰለቱ እየተቀጣጠለ ህይወትንም ጥያቄ ውስጥ የሚከት ነገር ውስጥ እስከ መግባት ይኬዳል ማለት ነው። የሚያመጣው ውድቀት ከፍተኛ ነው እና በአእምሮ ጤናም ላይ የሚያስከትለው ጠባሳ እና እንደዚሁም ደግሞ አደጋ ከፍታ የሚሰጠው ቦታ ይሆናል ማለት ነው።
ዶክተር ሳሙኤል ወልዴ የነርቭና የህክምና ስነ ልቦና አዋቂ እንዲሁም የህክምና መምህርና ደራሲ፣ በእንግሊዘኛው አጠራር ኢሞሽናል ኢንተለጀንስ በመባል የሚታወቀው በስሜት ጉዳይ የመጠበብ ራስን የመግራት ክህሎት ወይም የስሜት ልህቀት በተለይ በአእምሮ ጤና ላይ ያለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ።
ዶክተር ሳሙኤል ወልዴን እጅግ አድርገን እናመሰግናለን። ተከታዩ ዝግጅታችን ደግሞ የአፍሪካ ነክ ርዕሶች ነው። የኮሌራ ወረርሽኝ ቢያንስ በ10 ሀገሮች ተዛምቷል። ይህም የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍን ያሳሰበ ሲሆን በተለይ የዛምቢያና የዚምባብዌ የወረርሽኙ ይዞታ በጣም አስጊ መሆኑን ዩኒሴፍ አመልክቷል። እንደ ዓለም አቀፍ የጤና ድርጅትና የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦን የመሳሰሉ ዓለም አቀፍ ተቋማትን ድጋፍ ለማግኘት ይቻል ዘንድ የዚምባብዌ መንግስት ውሃ ወለዱን በሽታ ብሔራዊ አደጋ ብሎ እንዲያውጅ የሀገሪቱ የጤና አዋቂዎች በማሳሰብ ላይ ናቸው። ኮሎምበስ ማፉንጋ ከሐራሬ ያጠናቀረውን ዘገባ በዛሬ የአፍሪካ ነክ ርዕሶች ቆንጆ ይታየ ታቀርባለች።
የዩኒሴፉ የምስራቅና የደቡባዊ አፍሪካ የጤና ጉዳዮች አማካሪ ዶክተር ፖል ኢንጋካኩም እንዳሉት በአስር የአፍሪካ ሀገሮች የኮሌራ ወረርሽኝ እየተዛመተ ሲሆን ቁጥራቸው ወደ 200 ሺህ የሚጠጉ ሰዎች በበሽታው ተይዘዋል። ከ3 ሺህ የሚበልጡ ደግሞ ለህልፈት ተዳርገዋል። እሳቸው እንዳሉት ከአስሩ ሀገሮች መካከል ኢትዮጵያ፣ ሞዛምቢክ፣ ታንዛኒያ፣ ሶማሊያ፣ ዛምቢያ እና ዚምባብዌ አጣዳፊ የኮሌራ ወረርሽኝ ቀውስ ውስጥ ነው ያሉት።
The key drivers are long-term poor water, sanitation and hygiene conditions.
ወረርሽኙ ዋና ስር የሰደደ የውሃ ንጽህናና የንጽህና አጠባበቅ ችግሮች ናቸው። በእነዚህ ላይ የአየር ንብረት ለውጥ የሚያስከትለው የጎርፍና የድርቅ አደጋዎች ለወረርሽኙ አመቺ ሁኔታን ይፈጥራሉ። በአመት መጨረሻ የሚካሄዱ በዓላት ስለበሽታው ለማህበረሰቡ በቂ ትምህርት አለመሰጠቱ፣ ለበሽታው የተጋለጡ ሰዎች ፈጥነው የህክምና እርዳታ አለመፈለጋቸው ሁኔታውን አባብሶታል።
አሳዛኙ ደግሞ አሉ በብዛት የሚታመሙት ህፃናት መሆናቸው ነው። የዩኒሴፉ አማካሪ አስከትለው ለምሳሌም ያህል ዛምቢያ ውስጥ ከተመዘገቡት የኮሌራ ህሙማን መካከል 52 ከመቶ 15 አመት ያልሞላቸው ታዳጊዎች እንደሆኑ አመልክተዋል። ዶክተር ፖል ኢንካጋጉ ማስከተለው ዛምቢያና ዚምባብዌ ውስጥ ካለፉት የፈረንጆች የገናና የአዲስ አመት በዓላት በኋላ በኮሌራ የተያዙ ሰዎች ቁጥር በከፍተኛ ደረጃ እንዳሻቀበ ገልጸዋል።
The situation in Zambia and Zimbabwe is very serious. These two countries are the most affected.
የዚምባብዌና የዛምቢያ ሁኔታ እጅግ በጣም ከባድ ነው። ከአካባቢው ሀገሮች በከፋ ሁኔታ በወረርሽኙ የተጠቁ ሁለቱ ሀገሮች ናቸው። ዛምቢያ ውስጥ ከአስሩ ክፍለ ሀገራት 9ኙ በኮሌራ የተያዙ ሰዎች መገኘታቸውን አሳውቀዋል። ሌላው ችግር በበሽታው ብዙ ሰው እየሞተ መሆኑ ነው። በበሽታው ከተጠቁ 9 ሰዎች ውስጥ 4 ከመቶ ሙተዋል። ከአንድ ከመቶ በታች ቢሆን ለመቀበል ይቻላል። ይህ ግን እጅግ ከፍተኛ ቁጥር ነው። እንደ አውሮፓውያን አቆጣጠር በ2024 ከገባው ወዲህ ብቻ ዚምባብዌ 17000 የኮሌራ ህሙማን መዝግባለች። ከነዚህ ውስጥ 384 ሙተዋል። ለበሽታው ከተጋለጡት ውስጥ ከ2 ከመቶ በላይ መሆኑ ነው። ወረርሽኙ መዛመቱ እንደቀጠለ ነው።
ዚምባብዌ ውስጥ የተጣራ የመጠጥ ውሃ አቅርቦቱ ተደራሽነት እጅግ ዝቅተኛ በመሆኑ ነዋሪዎች ንጽህናቸው ተከልለው የተጠበቁ ባልሆኑ ስፍራዎች ውሃ እየቀዱ ለመጠቀም ይገደዳሉ። በዚያ ላይ ፍሳሹ በተጠበቀ መንገድ በጊዜው አለመወገዱ ውሃ ወለዱ በሽታ እንዲዛመት ምክንያት እየሆነ መሆኑ ተነግሯል። ዳግላስ ምቦምቢሾራ የዚምባብዌ የጤና ሚኒስትር ናቸው። ማዕከላዊው መንግስት ወረርሽኙን ለመቆጣጠር የተቻለውን እያደረገ ነው ብለዋል። ዋና ከተማዋ ጀምረን ጥረት እያደረግን ነው ይላሉ ሚኒስትሩ።
ሐራሬ አካባቢ ብትዘዋወሩ ሰው ቆሻሻ በተመደቡት ማጠራቀሚያዎች ብቻ ሳይሆን በየቦታው እንደሚጥል ታያላችሁ። ያ ቆሻሻ ደግሞ ተሰብስቦ አይወሰድም፣ እዚያው ነው የሚቆየው። አሁን መንግስት ሐራሬን ለማጽዳት እንድንችል በጀት መድቦልናል። ውሃ ማከሚያ ኬሚካል የሚገዛበትን ገንዘብም እያዘጋጀ ነው። ሐራሬ ውስጥ በቀን 350 ሚሊዮን ሊትር የነበረው የንጹህ የመጠጥ ውሃ አቅርቦት መጠን በአሁኑ ሰዓት ወደ 200 ሚሊዮን ሊትር ቀንሷል።
ኢታይ ሮሲኬ የዚምባብዌ ማህበረሰባዊ ጤና ተቋም የተባለ ድርጅት ዋና ስራ አስኪያጅ ናቸው። እንደ የዓለም የጤና ድርጅት ዩኒሴፍ እና ዩኤስኤአይዲ ያሉ ዓለም አቀፍ የረድኤት ተቋማት ወረርሽኙን ለመቆጣጠር ፈጥነው ይደርሱልን ዘንድ መንግስት ይህንን ወረርሽኝ ብሔራዊ አደጋ ብሎ ሊያውጀው ይገባል ሲሉ በማህበራዊ መገናኛ ገጻቸው ላይ ጥሪ አሰምተዋል።
All measures to end cholera are within the purview.
ኮሌራን ለማጥፋት የሚሰራውን ስራ መንግስት ማለትም ማዕከላዊ መንግስቱም የክፍለ ግዛቶች አስተዳደሮችም የሚወስዷቸው እርምጃዎች ይወስኑታል። ይህም የንጹህ ውሃ አቅርቦትና ቆሻሻ ማስወገድን ጨምሮ የንጽህና አገልግሎቱ ተደራሽነት ያካትታል። ህዝቡ ያለማቋረጥ ንጹህ የመጠጥ ውሃ ማግኘቱን፣ ቆሻሻ ሳይዘገይ መወገዱን፣ የፈነዱ የፍሳሽ ማስወገጃ ቧንቧዎች በቶሎ መጠገናቸውን፣ ህዝቡ ስለ ኮሌራ አስፈላጊውን መረጃ ማግኘቱን ማረጋገጥ የመንግስት ኃላፊነት ነው።
ዩኒሴፍ ወረርሽኙ በቶሎ በቁጥጥር ስር ካልዋለ በስተቀር ዛምቢያ ውስጥ እንደሆነ ሁሉ የትምህርት ቤቶች መዘጋት ይከተልና የልጆች ትምህርት ሊስተጓጎል እንደሚችል ስጋቱን እያሰማ ነው።
በተካሄዱ የማራቶን ውድድሮች በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። የኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ ቢያሸንፍም ከኮሎምቢያው ያለም ዋንጫ ማለፍ አልቻለም። ሩሲያውያን አትሌቶች በዓለም የዋና ሻምፒዮና ላይ በገለልተኝነት ላለመሳተፍ በመወሰናቸው ከውድድሩ ውጪ ሆነዋል። በአፍሪካ ዋንጫ እስካሁን ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ሁለት ሀገራት ናቸው። እነዚህና ሌሎች የስፖርት ወሬዎች የተካተቱበትን ሳምንታዊ የስፖርት መሰናዶ ኬኔዲ አባተ አዘጋጅቶታል።
በትላንትናው ዕለት እሁድ ጥር 12 ቀን በስፔንዋ የባህር ዳርቻ ከተማ ሳንታ ፖላ በተካሄደ የግማሽ ማራቶን ውድድር በወንዶች ምድብ ኢትዮጵያዊው አትሌት አንዳምላክ በልሁ አንደኛ ወጥቷል። አትሌት አንዳምላክ ርቀቱን 59 ደቂቃ ከ59 ሰከንድ በሆነ ጊዜ ነው ያጠናቀቀው። ሌላኛው ኢትዮጵያዊ ብርሃኑ ወንድሙ ውድድሩን በሁለተኛነት ሲያጠናቅቅ ኬንያዊው ፌሊክስ ኩሩይ ሶስተኛ ደረጃን ማስጨሏል። በሴቶች ምድብ በተደረገው የግማሽ ማራቶን ውድድርም እንዲሁ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። አትሌት ዘውዲቱ አደራው 1 ሰዓት ከ07 ደቂቃ ከ57 ሰከንድ በሆነ ጊዜ አንደኛ ስትወጣ የሀገሯ ልጅ ትግስት አያሌው ሶስተኛ ወጣለች። ኬንያዊቷ ቫዮላ ቼፒንጌኖ ውድድሩን በሁለተኛነት ማጠናቀቋን የዓለም አትሌቲክስ መረጃ ያሳያል። በህንድ ሙምባይ በተካሄደ የማራቶን ውድድር ደግሞ በሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ ስምንተኛ ያለውን ደረጃ ይዘው ሲያጠናቀቁ በወንዶች ደግሞ ከአንድ እስከ 3 ወጥተዋል። አበራሽ ሚንሴዎ፣ ሙሉሀብት ጸጋና መድህን ገብረስላሴ በሴቶች ከአንደኛ እስከ 3ኛ በመውጣት ሜዳሊያ ያነሱ አትሌቶች ናቸው። በወንዶች ኃይሌ ለሚ፣ ሃይማኖት አለውና ምትኩ ጣፋ በቅደም ተከተል ያለውን ሜዳሊያ አንስተዋል። ለኮሎምቢያው የዓለም ዋንጫ ለማለፍ የመጨረሻውን ወሳኝ የመልስ ጨዋታ ትናንት ከቀኑ 9 ሰዓት ላይ በአበበ ቢቂላ ስታዲየም ከሞሮኮ ጋር ያደረገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ጨዋታውን 1-0 በሆነ ውጤት አሸንፏል። ሆኖም ሞሮኮ ላይ በተካሄደው የመጀመሪያው ጨዋታ ኢትዮጵያ 2-0 በመሸነፏ 2-1 በሆነ ድምር ውጤት ተበልጣ ለዓለም ዋንጫው ማለፍ አልቻለችም። የሉሲዎቹ አሰልጣኝ ፍሬው ኃይለ ገብርኤል በሰጠው አስተያየት ቡድኑ የጎል ድሎችን አለመጠቀሙ ዋጋንዳ አስከፈለው መናገሩን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል።
ተጫዋቾቹ በጣም የተሻለ እንቅስቃሴ አድርገው ነበር። ያገኙአቸው ግን የጎል ድሎች አለመጠቀማችን ወደ ዓለም ዋንጫው እንዳንገባ አድርጓል። የተሻለ ትውልድ የታየበት ጨዋታ ነው ብዬ አስባለሁ። ከታ ሀገር ወክለው የተሻለ ቡድን ለመስራት በቂ ውድድሮች የፈሩበት ነው ብዬ አስባለሁ።
በመጨረሻው ዙር ማጣሪያ የደርሶ መልስ ጨዋታ ኢትዮጵያን በድምር ውጤት 2-1 ያሸነፈችው ሞሮኮ በነሐሴ ወር በኮሎምቢያ በሚካሄደው ከ20 ዓመት በታች የዓለም ዋንጫ ላይ አፍሪካን ወክለው ከሚሳተፉ አራት ሀገራት አንዷ ሆናለች። ከተጀመረ ዛሬ 10ኛ ቀኑን የያዘው የ2023 የካፍ አፍሪካ ዋንጫ የምድብ ማጣሪያ ጨዋታዎች የተለያዩ ክስተቶችን እያስተናገዱ ቀጥለዋል። በአዘጋጇ ኮት ዲቫር በውድድሩ ላይ ከሚገኙ 24 ብሔራዊ ቡድኖች 16ቱ ወደ ጥሎ ማለፍ ፉክክር የሚያልፉ ሲሆን እስካሁን ከ6 ምድቦች ውስጥ 2 ቡድኖች ብቻ ማለፋቸውን አረጋግጠዋል። ሁሉም ቡድኖች 2-2 ጨዋታ ያደረጉ ሲሆን ሁለቱንም ግጥሚያዎች አሸንፈው ወደ ቀጣዩ ዙር ያለፉት የቀድሞ ሻምፒዮን ሴኔጋልና የውድድሩ አስደማሚ ክስተት እንደሆነች የተነገረላት ኬፕ ቨርድ ናቸው። ሰማያዊ ሻርኮች በሚል የቁልምጫ ስም የሚታወቁት የትንሿ የምዕራብ አፍሪካ ደሴት ኬፕ ቨርድ ብሔራዊ ቡድን ተጫዋቾች ጋናንና ሞዛምቢክን አሸንፈው አንድ ጨዋታ እየቀራቸው አንደኛ ሆነው ማለፋቸውን አረጋግጠዋል። ግብጽ ቀጣይ የምድብ ማጣሪያ ተፋላሚያቸው ናት። የሞት ምድብ የሚል ሲያሜ በተሰጠው ምድብ 2 ጋናን 2-1 እና አርብለት ደግሞ ሞዛምቢክን 3-0 ያሸነፈችው ኬፕ ቨርድ እያሳየች ያለችውን ብቃት ተከትሎ ሀገሪቱ የዛምቢያን ታሪካዊ ስኬት ለመድገም የሚያስችል አቅም እንዳላት በርካታ የእግር ኳስ አፍቃሪዎችና ታዛቢዎች እየተናገሩ ነው። የቀድሞ ሻምፒዮንነቷን ለማስጠበቅ የምትፋለመው ሴኔጋል ደግሞ አርብለት ካሜሩንን 3-1 በመርታት ሁለተኛ የምድብ ድሏን አስመዝግባ ወደ ቀጣዩ ዙር አልፋለች። ከእያንዳንዱ ምድብ ውስጥ 2 ምርጥ ቡድኖችና ምርጥ ሶስተኛ ሆነው የሚጨርሱ 4 ቡድኖች ወደ ቀጣዩ ዙር የሚያልፉ ሲሆን ቀሪዎቹ 8 ቡድኖች በምድብ ማጣሪያ ይሰናል። ይሰናበታሉ። ከምድብ 2 ሁለተኛ ሆና ለማለፍ ማሸነፍ ግድ የሚላት ግብጽ አጥቂዋን መሐመድ ሳላን በጉዳት አጣለች። ተጫዋቹ ቀጣይ 2 ጨዋታዎች ላይ እንደማይሰለፍ የብሔራዊ ቡድኑ አሰልጣኝ አስታውቀዋል። ሳላ ለህክምና ወደ ሊቨርፑል እንደሚያቀና የተገለጸ ሲሆን ሀገሩ ዛሬ ከኬፕ ቨርድ ጋር በመታደርገው ጨዋታ ወደ ቀጣዩ የ16ቱ ዙር ማለፍ ካልቻለ በዚያው ክለቡን ሊቨርፑልን ይቀላቀላል። የአፍሪካ ዋንጫን ያነሳሉ ተብለው ከፍተኛ ግምት ከተሰጣቸው ሀገራት አንዷ የሆነችው ሞሮኮ ትናንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር አንዳቻ በሆነ ውጤት ተለያይታለች። በዓለም ዋንጫ አራተኛ ሆና ያጠናቀቀችው ሞሮኮ ምንም እንኳን በአራት ነጥብ ምድቧን በመምራት ላይ ብትሆንም ለማለፍ ከዛምቢያ ጋር ያላትን ቀጣይ ጨዋታ ትጠብቃለች። በአፍሪካ ዋንጫ ምድብ 3 ጊኒ ጋምቢያን 4-1 ማሸነፏን ተከትሎ ደስታቸውን ሲገልጹ የነበሩ 6 ሰዎች መሞታቸውን አጃንስ ፍራንስ ፕሬስ ዘግቧል። የብሔራዊ ቡድኑ ደጋፊዎች በመኪናና በሞተር ሳይክሎች ላይ ሆነው በጊኒ ዋና ከተማ ኮናክሪ መንገዶች ላይ ደስታቸውን በሚገልጹበት ወቅት ነው አሳዛኙ ክስተት የተከሰተው። ከሟቾቹ ውስጥ የ3ቱ ህይወት ያለፈው በከፍተኛ ፍጥነት ሲከንፉ የነበሩ 2 ተሽከርካሪዎች በመጋጨታቸው መሆኑንና ሌሎች በአስሮች የሚቆጠሩ ሰዎች ደግሞ በተመሳሳይ የመንገድ አደጋዎች መቁሰላቸውን ዘገባው አመልክቷል። በምድቧ 4 ነጥብ ይዛ ሁለተኛ ደረጃ ላይ የምትገኘው ጊኒ ወደ ቀጣዩ ዙር ለማለፍ ከሴኔጋል ጋር ነጥብ መጋራት በቂዋ ነው። እንደ አውሮፓውያን አቆጣጠር ከየካቲት 2 እስከ 18 በካታር ዶሃ ለሚካሄደው የዓለም የዋና ሻምፒዮና በገለልተኝነት እንዲወዳደሩ ድል የተሰጣቸው የሩሲያ ዋናተኞች ሀገራችንን ካልወከልን አንሳተፍም ብለዋል። ሩሲያ በዩክሬን ላይ ከፈጸመችው ወረራ ጋር በተያያዘ ሀገሪቱና እሷን በመደገፍ የቆመችው ቤላሩስ ከበርካታ ስፖርታዊ ውድድሮች ታግደው መቆየታቸው ይታወቃል። ሆኖም ባለፈው ዓመት የዓለም የውሃ ላይ ስፖርታዊ ውድድሮችን የሚመራው አካል ባወጣው ቅድመ ሁኔታ መሰረት የሁለቱ ሀገራት አትሌቶች በገለልተኝነት እንዲሳተፉ ቢፈቅድም ለዶሃው ውድድር የሩሲያ ዋናተኞች እንዳልተመዘገቡ የስፖርት መገናኛ ብዙሃን ዘግበዋል። የቤላሩስ ዋናተኞች ግን በገለልተኝነት በውድድሩ ላይ ለመሳተፍ መመዝገባቸው ታውቋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የጥምቀት በዓል በልዩ ሁኔታ በሚከበርባት የታሪካዊቷ ጎንደር ከተማ የዘንድሮ አከባበር ቀዝቀዝ ቢልም ምዕመናን ታቦታቱን አጅበው በጥምቀተ ባህሩ ተገኝተዋል። ይህን የሚቃኘው ዘገባ ተከታዩ ነው። የጥምቀት በዓል ኢየሱስ ክርስቶስ ወደ ዮርዳኖስ ተጉዞ በቅዱስ ዮሐንስ እጅ የተጠመቀበት ዕለት የሚታሰብበት ቀን ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚከበሩ በዓላት አንዱ ነው። በጎንደር ከተማ የተሰባሰቡ የኦርቶዶክስ ክርስትና ሃይማኖት ተከታዮችም በታሪካዊው ፋሲለደስ ግቢ በሚገኘው ገንዳ ውስጥ በመጠመቅ የዘንድሮን የጥምቀት በዓል አክብረዋል። ሆኖም በአማራ ክልል በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ ይተሙ የነበሩ ምዕመናንም ቁጥራቸው እጅግ ቀንሶ ታይቷል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ ዓመት የነበረውን አከባበር እንዲህ ገልጸዋል።
ዘንድሮ እውነት ለመናገር ያ ብዙ የፖለቲካል ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚህ በፊትም በጣም ለብዙ ዓመታት እዚህ ጥምቀቴን አክብር ያለው የሰው ቁጥር በጣም ሲግኒፊካንትሊ ቀንሷል።
በበዓሉ ላይ ለመካፈል ከካናዳ ወደ ጎንደር የመጣችው መንበረ ስንታየው በበኩሏ ውጥረቱ እንዳለ ሆኖ በዓሉን በሰላም ለማክበር በመቻሏ ግን የተሰማትን ትገልጻለች።
The country situation is not good, you know.
ሀገሪቱ ያለችበት ሁኔታ ጥሩ አይደለም። በጣም ብዙ አይነት ስሜት ነው ያለው። ነገር ግን እንደ ሃይማኖተኛና አማኝም ስለሆንኩ ደስተኛ ነኝ። በዓሉን በሰላም ማክበር ፈልጋለሁ።
በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊትና ፋኖ በመባል በሚጠሩት የአካባቢው ሚሊሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም ግጭቱ በታሪካዊ ጎንደር ከተማና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል።
ጎንደር አንብታለች ወይም አልቀሳለች ነው ማለት ምክንያቱም ያለው ነገር የምታየው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደሮ ከሩቅ አገር ማን አልመጡ ያሉ ነገሮች ሁሉ አይደሉም። ወንደር አልቀሳለች ልክ እንደኔ።
በግጭቱ ተሳታፊ የሆኑት ኃይሎች ቀደም ሲል በሰሜን ኢትዮጵያ በተካሄደው ጦርነት በጋራ የተዋጉ ቢሆንም የፌደራል መንግስት ክልላዊ ኃይሎችን አፍርሶ ወደ መከላከያ መዋቅሮች እንዲካተቱ መወሰኑን ተከትሎ ወደ ግጭት አመርተዋል። በአዣንስ ፍራንስ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሆኜ ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ የተለያዩ አስተያየቶች ካሏችሁ ወይም ደግሞ በፕሮግራሞቻችን ቢካተቱ የምትሏቸው ርዕሰ ጉዳዮች ለመጠቆም በፌስቡክ ገጻችን @voamharik ወይም በትዊተር ወይም በአሁኑ መጠሪያው በኤክስ #voamharik በማለት ልታገኙ ትችላላችሁ። ነገ በሌሎች መሰናዶች ዳግም እንጠብቃችኋለን። ሰላም፣ በደህና አደሩ።